ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ኮሚቴና በመንግስት ተጠሪዎች መካከል የተደረገው ድርድር በዚህ ሁለት ቀን ጥሩ ጎንም አለው፣ መጥፎ ጎንም አለው። ጥሩ ጎኑ መንግስት የፈለገውን ማድረግ እንደማይችል ያወቀ ይመስለኛል። ለዚህም ነው ድርድር ላይ ለመቀመጥ የበቃው። የህዝብ ኃይል የቱን ያህል እንደሆነ በግልጽ ያመነ ይመስለኛል በተወሰነ ደረጃ። ስለዚህ ከቀረቡት ጥያቄዎች ውስጥ ከህዝባዊ ኮሚቴ ማለት ነው የመለሳቸው መልሶች አሉ፣ መግለጫው ላይ እንደተነገረው ማለት ነው። የአርበኛ መሳፍንትን ከበባ ለማንሳት ተስማምቷል። ጎንደር ከተማን በቀለበት ውስጥ አስገብቷት ነበርና ይህንን እንዲያነሳ ተስማምቷል። ግን ዋናው ነገር ይሄ ወራሪ ኃይል አሁን የያዘው መንገድ እንደማያዋጣው እየገባ የመጣበት የወንድ በር የምንለውን ነገር የሚፈልግ የሚመስልበት ሁኔታ ብቅ እያለ ነው እና ይሄ ለትግሉ በተወሰነ ደረጃ ጥሩ ነገር ነው። ትግሉ ያመጣው በረከት ነው ማለት ይቻላል በተወሰነ ደረጃ።
ለመሆኑ ንግግሩ የሚታመን ነው? ድርድሩ የተነሳው ባለኝ መረጃ መሰረት የተማረኩ ጀነራሎችንና የጦር መኮንኖችን ለማስለቀቅ ልምምጥ ነው። አንደኛ መነጋገር ተገቢ ነበረ። መነጋገሩ ከሰይጣንም ጋር ሰው ይነጋገራል ብለን እንቀበልና፣ ግን የሚታመኑ ናቸው እነዚህ አሁን የተነጋገሩ ሰዎች? ስርዓቱ የሚታመን ነው?
በፍጹም። እንግዲህ አንድ ጥያቄ ሊነሳ ቢችል በዚህ ድርድር ላይ ይሄ ነው። ይሄ ስርዓት የሚታመን አይደለም፣ ነፍሰ በላ ነው፣ በብዙ ሚሊዮኖችን ያፈናቀለ ነው፣ የሆነ ብሎ የዘር ማጽዳት እየፈጸመ ያለ ስርዓት ነው። የዘር ማጽዳት፣ የዘር ማጥፋት ሁለቱንም ማለቴ ነው። እንደዚሁም ደግሞ አሁን እያወራን እያለን አማራውን እያሳደደ በተለይ አዲስ አበባ ውስጥ እስር ቤት እያስገባ ነው። በተለያዩ ቦታዎች በቀን አንዲት ዳቦና ውሃ፣ አንድ ብርጭቆ ውሃ እየሰጠ ይመስለኛል። በረሃብ በበሽታ እየፈጀ ያለ ስርዓት። በጎን እንደዚህ ያለ ነገር ይቀርባል፣ ለድርድር ይቀርባል። በጎን ግን ትልቅ ጥፋት እየሰራ ያለ ነው እና የአማራውን ኃይል በተለይ ማዳከም አለብኝ ብሎ ስለሚያምን ሁሉም አማራው ፋኖ ነው ብለምን ነውም ስራውን እየሰራ ያለበት ሁኔታ ነው ያለው እና
ሚያዝያ 29 ቀን 2015 ዕለት ሰንበት፣ ይህ በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ አጭር ሞገድ የሚተላለፍላችሁ ጋሻ የአማራ ድምፅ ራዲዮ ነው። በጎንደር በህዝባዊ ኃይል ኮሚቴና በፋሽስቱ ስርዓት ጋር በተደረገው ንግግር ጉዳይ ላይ ያተኮረ ወቅታዊ ውይይትን ከዕለቱ ዜና ጋር አካተን ቀርበናል። ፕሮግራሙን አዘጋጅቶ የሚያቀርብላችሁ እኔ ወንደሰን ተክሉ ነኝ። መልካም ቆይታ።
ጥቢያዊነት ውድ መልኬ ነጋጠባ ስጋቱ አላወልቅም ባንዲራዬ ልቤ ላይ ነው የለበስኩት። ከልቤ ላይ አላጠፋም ያመሻነት ታሪኩሴን እሰዋለው ለአንዲት አገር አንዲት ነፍሴ። ፋኖ ለነጻነት ፋኖ ለአንድነት ይዘምታል ምንጊዜም ለኢትዮጵያዊነት። ፋኖ ለነጻነት ፋኖ ለአንድነት ይዘምታል ምንጊዜም ለኢትዮጵያዊነት።
ጋዜጠኛ ጎበዜ ሳይን ፋሽስቱ ስርዓት ከጅቡቲ አፍኖ አዲስ አበባ መውሰዱን አስታወቀ። የአማራ ድምፅ ራዲዮ መስራችና ጋዜጠኛ ጎበዜ ሳይን ባለፈው ሳምንት በፋሽስቱ የአብይ መራሹ ብልጽግና አሸባሪ ተብሎ መፈረጁ ይታወቃል። የሰፊው የአማራ ሕዝብ ድምፅ የሆነው ጋዜጠኛ ጎበዜ ሲሳይ በጸረ አማራ ጸረ ኢትዮጵያ በሆኑ አሸባሪ ኃይሎች አሸባሪ ተብሎ መፈረጁ ሲደንቅ ዛሬ ደግሞ የኢትዮጵያ ጨቋኝ መንግስታት መፈንጫና መጫወቻ ከሆነችው ጅቡቲ አፍኖ መውሰዱን ነው በፋሺስቱ መግለጫ ማወቅ የተቻለው። ጋሻ ጋዜጠኛ ጉበዜ ሳይባር ዳር ያዝ ጅቡቲ ለጊዜ ማረጋገጥ ባይችልም ማረጋገጥ የተቻለው የጉበዜ ሲሳይ መታሰር ጉዳይ በመሆኑ ድርጊቱን አጥብቆ ያወግዛል። ብሎም ለመላው የአማራ ህዝብ ታጋይና ታጋይ ልጆችን በትግልህ ታስፈታ ዘንድ ህዝባዊ እምቢተኝነትን ትግል አጠናክረ እንድታወጣው ጽፍ በማለት ጥሪ ማቅረብ ይወዳል። በአማራነታቸው እየታደኑ በፋሺስቱ ስርዓት ከታሰሩት የአማራ ድምፆች ውስጥ አንደኛ ጋዜጠኛ ጎበዜ ሳይ፣ ሁለተኛ ጋዜጠኛ ኤልያስ ደባሱ፣ ሶስተኛ ጋዜጠኛ ዳዊት በጋሻው፣ አራተኛ ጋዜጠኛ ገነት አስማማው፣ አምስተኛ ጋዜጠኛ ራጋው ሲሳይ፣ ስድስተኛ ጋዜጠኛ ቴዎድሮስ አስፋው፣ ሰባተኛ ጋዜጠኛ በየነ ወልዴ፣ ስምንተኛ ጋዜጠኛ ስናይት አያሌው፣ ዘጠነኛ ጋዜጠኛ ሳሙኤል አሰፋ፣ አስረኛ ሲሳይ አውጌቸው ረዳት ፕሮፌሰር፣ 11ኛ ፕሮፌሰር ማረጉ ቢያበይን፣ 12ኛ ዶክተር በቀለ፣ 13ኛ ዶክተር ወንደሰን አሰፋ፣ 14ኛ ዶክተር አሰፋ ዳነ ኮተቤ ሜትሮፖሊታን ዩኒቨርሲቲ መምህር፣ 15ኛ አቶ ሄኖክ፣ 16ኛ ዶክተር ሙሉዓለም አሰፋ የፈለገ ህይወት ሆስፒታል ዋና ስራ አስፈጻሚ፣ 17ኛ ማዳኘም፣ 18ኛ ዘመነ ካሴ፣ 19ኛ አሌክስ ሸገር ከባልደራስ አዲስ አበባ የሚጠቀሱ ናቸው። ፋሺስቱ አብይ መራሹ ቡድን ባለፈው ሳምንት 47 የአማራ ጋዜጠኞች፣ አንቂዎች፣ ፖለቲከኞችና የፋኖ አመራሮችን አሸባሪ ብሎ መፈረጁ የሚታወስ ሲሆን ከእነዚህም ውስጥ አንደኛ ሀብታሙ አያሌው፣ ሁለተኛ ምናላቸው ስማቸው፣ ሶስተኛ ብሩክ ይባስና አራተኛ ኢየሩሳሌም ተክለ ጻድቅ፣ አምስተኛ ዘመድኩን በቀለ፣ ስድስተኛ ልደቱ አያሌው፣ ሰባተኛ መሳይ መኮንን፣ ስምንተኛ ጎበዜ ሳይ፣ ዘጠነኛ ምህረት ወዳጆ ወይም ምሬ ወዳጆ፣ አስረኛ በለጠ ጋሻውና 11ኛ ሙሉጌታ አንበርብር የሚጠቀሱ ናቸው። አብይ መራሹ ፋሽስታዊ ቡድን የጋዜጠኛ ጎበዜ ሲሳይ መታሰር በሀገር ውስጥና በውጭ ያሉ ስማቸውን በአሸባሪነት የጠቀሳቸውን አማራውያን ለማስፈራሪያነት እየተጠቀመበት መሆኑ ታወቀ። ስርዓቱ ቅዳሜ አመሻሽ ላይ ባወጣው መግለጫ በአማራ ክልል ህገ መንግስታዊ ስርዓቱን ለማፍረስ ጽንፈኛ ኃይሎች ጋር ተባብሮ በመስራት የሽብር ተግባር ፈጽሟል በሚል ሲፈለግ የነበረው ጎበዜ ሲሳይ የተባለው ግለሰብ በቁጥጥር ስር ውሏል በማለት ገልጾ አያይዞ በመቀጠል ግለሰቡ አምልጦ ጅቡቲ ከገባ በኋላ ወደ ሌላ ሀገር ሊሻገር ሲል ከዓለም አቀፉ ፖሊስና ከጅቡቲ መንግስት ጋር በመተባበር በቁጥጥር ስር እንዲውልና ተላልፎ ለኢትዮጵያ እንዲሰጥ ተደርጎ ዛሬ ምሽት አዲስ አበባ መግባቱን የጸጥታና ደህንነት የጋራ ግብረ ኃይል ገልጿል በማለት አብይ መራሹ አሸባሪ ቡድን ጋዜጠኛ ጎበዜ ሲሳይ በኢንተርፖል ማለትም ዓለም አቀፍ ፖሊስ እንደተያዘ አድርጎ በመግለጽ ያልተያዙትን የ11 ጋዜጠኞችን ስም በዝርዝር አውጥተዋል። ፋሽስታዊ ቡድን የጎበዜ ሲሳይ መያዝ አንድ መንግስት ለመገልበጥ ግዙፍ ተዋጊ ሰራዊት አደራጅቶ ያዋጋ ጄኔራል የያዘ ያህል አጋኖ በማስተጋባት ከኔ የሚያመልጥ ማንም የለም የሚል ውዳቂ የፕሮፓጋንዳን ስራ ሲያስተጋባ ታይተዋል። ዓለም አቀፉ የፖሊስ ድርጅት ኢንተርፖል ወንጀላቸው በፍርድ ቤት የተረጋገጠባቸውን ነፍሰ ገዳዮች፣ ዘራፊዎችን የሚይዝ ነው እንጂ የፖለቲካ ተፈላጊዎችን፣ ጋዜጠኞችን እና ፖለቲከኞችን የሚይዝ ተቋም እንዳልሆነ እየታወቀ አብይ መራሹ ፋሺስታዊ ቡድን ግን ጎበዜ ሲሳይ በኢንተርፖል ጅቡቲ ላይ ተይዞ ወደ አዲስ አበባ ተወስደዋል በማለት ሲያስተጋባ እየተቀሩትን በተለይም እረፍት የነሱትንና በአሜሪካ ያሉትን የኢትዮ 360 ሚዲያ ተቋምና ጋዜጠኞችን ለማስፈራራት እየተጠቀመበት መሆኑ ነው ማወቅ የተቻለው። ህልውናችን በክንዳችን የአማራ ህዝብ የህልውና ትግል ከሚታገለው አብይ መራሹ የኦሬ ብልጽግና ቡድን ጋር የሚያደርገው ንግግር ሊያምነው ፈጽሞ አይገባም በማለት አቶ ዑመር ሽፋው ለጋሻ ገለጹ። የአማራ ህዝብ አሁን እያካሄደ ያለውን የህልውናን ትግል በሁለገብ የትግል ስልት ማለትም ታጥቆ ሊገድል የመጣን ጠላት በትጥቅ ቢሮ ያለውን የፖለቲካን አመራር ደግሞ በህዝባዊ እምቢተኝነት አድማ በተናበበ መልኩ አጠናክሮ በመታገል ህልውናውን ያስጠብቃል እንጂ በሽምግልና ተብዬ ድርድር የአማራ ህልውና ፈጽሞ አይከበርም አይጠበቅምም ሲሉ አቶ ዑመር ተናግረዋል። አብይ መራሹ ፋሽስታዊ ቡድን ፈጽሞ ሊታመን የማይችል ጸረ አማራ፣ ጸረ ኢትዮጵያ ቡድን ነው ያሉት አቶ ዑመር አማራው ከእንደነዚህ አይነቱ ጠላት ጋራ በሽማግሌ ተብዬ የስርዓቱ ካድሬዎች በኩል በመደራደር ሳይሆን ህልውናውን የሚያስከብረው ቆርጦ ጸንቶና ጨክኖ ጠላትን በሁሉም መስክ ታግሎ በመጣል ብቻ ነው ህልውናውን የሚያስጠብቀው በማለት ህዝባችን በትግሉ ላይ እንዲጸና አስገንዝበዋል። ክቡራትና ክቡራን አድማጮች፣ የአማራ ህዝባዊ ኃይል ጊዜያዊ ኮሚቴ በጎንደር ከተማ ከፋሽስቱ አብይ መራሹ ቡድን ጋር ባደረጉት ድርድር ላይ ያተኮረ ውይይት ጋሻ ከአቶ ዑመር ሽፋው ጋር ያደረገ ሲሆን ከመሸጋገሪያ ሙዚቃ በኋላ መቅረቡን በመግለጽ ትከታተሉ ዘንድ በመጋበዝ የዜናውን ክፍል እንቋጫለን። ከተቀረው ፕሮግራማችን ጋር መልካም ቆይታን ተመኘን። ቢደፍሯት በሰደፍ ቢደፍሯት በሰደፍ ይሄ የአማራ ልጅ ካርታ የጨረሰለት ይሄ ኢትዮጵያ ልጅ እንደ አባቶቻችን ክብራችን ነው መሞት በሀገር የመጡለት አራገሬ እምቢ ዘራበለው እምቢ ዘራፍ የአባቱ ልጅ ፋኖ ጀግናው ዘራፍ እምቢ ዘራበለው እምቢ ዘራፍ የአባቱ ልጅ ፋኖ ጀግናው ዘራፍ መጣለች ተባቱ ሀገር ሀገር ያለ
እምቢ ዘራፍ እምቢ ዘራፍ እምቢ ዘራፍ
ጀግናው ገበሬ አባሶ ለባንዲራው ሲል አባሶ ፊት የሚ
ሰንበት ታክስጂ እንደ ነብር አጥምጪ ተመለሽ ቢሉኝ መለሳለሁ እንዴ ነው ፈርቼ።
ክብራትና ክብራን አድማጮቻችን ይህ ክፍል 2 ጋሻዬ አማራ ድምጽ ራዲዮ ፕሮግራም ነው። ክፍል 2 ፕሮግራም የውይይት ፕሮግራማችን ነው። በዚህ የውይይት ፕሮግራማችን ባልደረባችን ወንድማችን የኢትዮጵያ ሙስሊሞች ንቅናቄ ህብረት በሰሜን አሜሪካና የዲሲ የጋራ ግብረ ኃይል አመራር አባል አቶ ምርሽፋ እዚህ ስቱዲዮ ይገኛል። ከወንድማችን አቶ ምርሽፋ ጋር በወቅታዊው የአማራ ትግል በተለይም በጎንደርና በዲሲ ላይ የቪዥን ኢትዮጵያ ስብሰባ አካሂደዋል፣ ውይይት አካሂደዋል። በጎንደር ደግሞ ትናንትና እየተካሄደ ንግግር ብጤ አለ፣ በዚህ ላይ ውይይት እናደርጋለን። ወንድም ዑመር እንኳን በሰላም መጣህ። ስብሰባ ውለህ ደክሞህ ሰዓትን ስለሰጠኝ በአድማጭ ስም አመሰግናለሁ። እንደምን ዋልክ?
አዎ በጣም ደህና ነኝ ወንድም ወዴ፣ በጣም አመሰግናለሁ እንደገና ስለጋበዝከኝ
አመሰግናለሁ። እስቲ መጀመሪያ ወደ ቪዥን ኢትዮጵያ እንግባና ውሏችሁን ስብሰባ ላይ ውለን ነው የመጣኸው። የቪዥን ኢትዮጵያ ስብሰባ ምንድን ነው ዓላማው? በምን ላይ ነው የተወያያችሁት? ስለዚህ ጉዳይ ለአድማጭ በመግለጽ ብንጀምር።
በጣም ጥሩ ወንድም ወንዴ፣ ያው እንዳልከው ቪዥን ኢትዮጵያ ባዘጋጀው ፕሮግራም ላይ ከእንግዳ ተናጋሪዎች ውስጥ አንዱ ነበርኩ። ዛሬ የቪዥን ኢትዮጵያ ፕሮግራም ትኩረቱ በሃይማኖት አካባቢ፣ ስለዚህ የጋበዛቸው እንግዳዎች እኔንም ጨምሮ ከሃይማኖት አንጻር አሁን ያለውን የኢትዮጵያን ሁኔታ እንድናይ እንድንተነትን ችግሮች ምንድን ናቸው ከሚለው አንጻር እና መፍትሄዎቻቸውን እንድናካፍል ነው የተጋበዝ ነው። ከኦርቶዶክስ ቤተክርስቲያን አባቶች ነበሩ፣ ከፕሮቴስታንትም እንደዚሁ አባት ነበሩ፣ እንደዚሁም ከሙስሊሙ ማህበረሰብ እኔና ወንድሜ አቶ ባላኬር ጀዋር የኢትዮጵያ ሙስሊሞች ንቅናቄ ህብረት ምክትል ፕሬዚዳንት ነው እሱ፣ ሁለታችን ተገኝተን ነበር እና በጣም ደስ የሚል ውይይት ነው የተደረገው። በሚዲያዎች በቀጥታ እየተላለፈ ነበር፣ በኢትዮ 360 በማገር እና በአዲስ ድምፅ ቀጥታ እየተላለፈ ነበር። ከ11 ኤኤም 11 ኤኤም ጀምሮ እስከ 3 ሰዓት ድረስ የቆየ ፕሮግራም ነው፣ ለአራት ሰዓት ገደማ ማለት ነው ወይም ከዛ በላይ እና በስፋት የታየ ዝግጅት ነው። ዋና ዓላማው እንግዲህ የቪዥን ኢትዮጵያ አመራሮች ገልጸውታል፣ አሁን የሀገራችን ሁኔታ በጣም አሳሳቢ ስለሆነ ችግሩን ለመፍታት ከተለያየ አንግል አቅጣጫ ለማየት ነው። እንግዲህ ዋናው ነገር ያ ነው እና መፍትሄም ለመሻት ህዝቡ አመለካከቱ እንዲጠናከር ወይም ደግሞ ንቃተ ህሊናው ከፍ እንዲል ለማድረግ እና ወደፊት አሁን በመካሄድ ላይ ያለውን ትግል አስመልክቶ መልክ የያዘ አቅጣጫ እንዲኖር ለማድረግ ጭምር ነው። ምክንያቱም ብዙዎቻችን ሀሳባችን የተበታተነ ነው። እንደ ኢትዮጵያዊ የተለያየ አመለካከት አለን እና ሀሳቦችን አቅጣጫ ለማስያዝ አንድ ለማድረግም የሚደረግ ሙከራ ነው። በቪዥን ኢትዮጵያ ብዙ ጊዜ የሚጋብዟቸው ምሁሮች ጥናት ያደረጉ የጥናት ወረቀታቸውን የሚያቀርቡበት ነው። ግን በዚህ ጊዜ ግን የተጋበዝነው አሁን ባለው ሁኔታ በቀጥታ እንድንነጋገር እንድንወያይ፣ የዛሬው በተለይ በሃይማኖት ላይ በቤተ እምነቶች ላይ ያተኮረ ነበር እና በጣም ብዙ መረጃ የተለዋወጥንበት ነበር። ወንድም ወንዴ
አመሰግናለሁ። ውይይቱ ስለ ሃይማኖት ከሆነ ሁለቱም ሃይማኖቶች ጥንታዮቹ ክርስትናና እስልምና በኢትዮጵያ ውስጥ በተለይ በዚህ ስርዓት ስር መሰረታቸው እየተፈረከረከና እየተናደ እየተጠቃ ያለበት ሁኔታ ነው። ይህ ሁኔታ ባለበት ሂደት ውስጥ ሁለቱም የእምነት ተቋማት በዚህ በህልውና ትግል ውስጥ የሚያበረክቱት ሚና ስንመለከት ግን ብዙ ጊዜ አፍራሽ ሆኖ ነው የምናየው። ሁለቱም የእምነት ተቋማት ጥቃት ሲደርስባቸው፣ እንደውም የሙስሊሞቹ ትንሽ ይሻላል፣ የሙስሊም ሪያክት ያደርጋል ፈጥኖ ጥቃት ሲደርስበት ከክርስትናው ጋር ሳነጻጽር ነው። ይህንን በተለይ የክርስትናውን ስንመለከት በርካታ ቤተክርስቲያናት ሲወድሙ ታቦት ይዘው ስርዓቱን አቁም ብለው የገሰጹበት ነገር ሳናይ፣ አሁን ግን ትግል ላይ የህልውና ትግል ላይ በሚካሄድበት ውስጥ ታቦትን ጽላትን ተሸክመው ህልውናውን ለመከላከል እየተዋጋ ያለው ዘንድ በመሄድ ችግር ሲፈጥሩ ይታያል። ስለዚህ ጉዳይ አስተዋይታችኋል? የሃይማኖት ሚና በትግሉ ላይ ምንድን ነው ብላችሁ ነው ያስቀመጣችሁት እስቲ ወንድም ዑመር?
በጣም ጥሩ ወንድም ወንዴ። በሚገርም ሁኔታ ዋናው ትኩረት የተደረገው በውይይቱ ላይ በሁላችንም በሚባል ደረጃ በተሳታፊዎቹ ቤተ እምነቶች የሚጫወቱት ሚና አሁን ባለው የህልና ትግል ላይ በጣም ደካማ እንደሆነ እና ደግሞ ቤተ እምነቶች ለህዝቡ መድረስ ሲገባቸው ያልደረሱለት መሆኑን የሚያመላክት ነው የነበረው። አሁን አንዱ ያ የጠቀስከው አንተ በሽምግልና እየተባለ ህዝቡን የሚታገለውን ለህልውናው ማለት ነው ለማስተኛት የሚደረገው ነገር ወይም ደግሞ ጨቋኙ የአብይ አህመድ መንግስት ጊዜ እንዲገዛ ለማድረግ ወይም ደግሞ እንዲያጭበረብር አጭበርብሮ የበላይ እንዲሆን እና ትግሉን የህልውና ትግሉን እንዲያጨናግፍ ለማድረግ ግብአት እያደረገ እንደሆነ ቤተ እምነቶችን ለምሳሌ በሽምግልና መልክ ከሌሎች የማህበረሰቡ ሽማግሌዎች፣ ባላባቶች እንበል ወይም የተከበሩ ሰዎች ከነሱ ጋር እየተደረገ የቤተ እምነት መሪዎች፣ ቀሳውስት፣ ሼሆች ወዘተ ወዘተ በዚህ ላይ እንደሚሰማሩና ህዝቡን በመጠም ፋንታ እየጎዱት እንደሆነ ይሄ ተሰምሮበታል በብዙዎቻችን ተሳታፊዎች እና በአጠቃላይ ግን የቤተ እምነት ተቋማት የሚያስተምሩትን ስራ ላይ ከማዋል ወደኋላ እንዳሉ ወይም እንደተቆጠቡ ለፍትህ ለርትዕ ሌሎቻችን እንድንቆም የሚያስተምሩት ቤተ እምነቶች ራሳቸው ምሳሌ ሆነው መገኘት ሲገባቸው ያንን እንዳላደረጉ በተለያዩ ምክንያቶች ያ በሰፊው ተሂዶበታል። በጣም ስሜታዊ በሆነ መንገድ ነው በአንዳንዶቹ ዘንድ የተገለጸ። እኔም በበኩሌ ሀሳቤን ገልጫለሁ። ሌሎችም የክርስትና እምነት ተከታዮች ማለት አባቶች እዛ የተገኙ ተመሳሳይ ሀሳብ ነው ያቀረቡት በተለያየ ቋንቋ ማለት አማርኛ ማለት ነው። እና የህልውና ትግሉ አንዱ እንቅፋት ከሚባሉት ውስጥ ከቤተ ክርስቲያንም ሆነ ከመስጊድ አካባቢ ወይም ደግሞ ከኦርቶዶክስ ቤተ ክርስቲያን ተቋም ወይም ደግሞ መጅሊስ ከምንለው ከምስልሙ ተቋም ምንም አይነት እየተሰራ እንዳለው ምንም አይነት አስተዋጽኦ እየተደረገ እንዳልሆነ በስፋት ተሄዶበታልና ያ ትግሉን እንደጎዳው ህዝቡን እንደጎዳው እነዚህ የእምነት ተቋማት እንደሚባለው በጎቻቸውን እንደማይጠብቁ እረኞች እንደሆኑ በተለያየ ቃላት ቀደም ብዬ እንዳልኩት የተገለጠበት ሁኔታ አለ እና በመጨረሻም እኔም ሆንኩ ለሌሎቹ ኃላፊነታቸውን ቤተ እምነቶች እንዲወጡ ጥሪ ቀርቧል እና በዛ መልክ ነው እንግዲህ የዛሬው የቪዥን ኢትዮጵያ ፕሮግራም በስፋት የተካሄደውና ትኩረት የሰጠው።
በእርግጥ መጅሊሱም ሆነ ቅዱስ ሲኖዶሱ ለስርዓቱ የሚያጨበጭቡ ለራሳቸውም ያልቆሙ ሆነ ሳለ እኔ አንዳንድ ጊዜ ግርም የሚለኝ በተለይ ቤተክርስቲያኒቱ ራሷ እየተንኮታኮቶች እየፈራረሰች ባለችበት ሂደት ድምጿን ትንፍሽ ብላ በማታቅበት ለራሷ ጉዳይ ማለት ነው። አሁን በቀደም የኦሮሚያ ሲኖዶስ ሲቋቋም ለስልጣን ተብሎ የተደረገ ትልቅ የከበሮ ድቤ ከመመታቱ በስተቀር በአምስት ዓመቱ እልቂት አንዳች ነገር ሳትል ቀርታ የኛው ህዝብ ፋኖ ህዝባዊ ኃይሉ የአማራ ህዝብ የኢትዮጵያ ህዝብ ለህሉና በሚያደርገው ትግል ላይ ቀሳውስት ተብዬዎች ጽላት ይዘው ሲንጋጉ ለምን ተቀብለው እንደሚያስተናግድ እጅግ ግርም ይለኛል። ይሄንን ካልኩ በኋላ ምናልባት ይሄንን በተመለከተ ህዝባችን ይህ የባልና ሚስት ጸብ አይደለም፣ የህልውና ጦርነት ሼክ ቄስ ገለመሌ የሚባልን ነገር ተቀብለን የምናስተናግድበት ሂደት አይደለም የሚል ጠንከር ያለ መልእክት አስተላልፋችኋል በመድረኩ ወንድም ዑመር?
አዎ፣ በሚገባ በሚገባ። ማለት የሚገርመው ይሄ መንግስት የእምነት አባቶችን ወይም ሽማግሌዎችንም አያከብር፣ ሲመቸው የሚገላቸውና የሚያስገድላቸው ናቸው። ይህንን እነሱም ያውቃሉ። ለምን ከመንግስት ጋር በሽምግልና እንደሚተባበሩ እንቆቅልሽ ነው ለብዙዎቻችን የሆነብን። ሼኮች፣ ቀሳውስቶች ተገለዋል፣ ቤተ ክርስቲያን ተቃጥለዋል፣ መስጊዶችን ፈራርሰዋል፣ ተቃጥለዋል። ይህንን እናውቃለን። ይሄ መንግስት በሸረበው ሴራ ማለት ህዝቡን ለማጋጨት፣ በሃይማኖት ጭምር ለማጋጨት፣ በዘርም በሌላም በሌላም ነገር እና የእምነት አባቶች ወይም ሽማግሌዎች ለምን ከመንግስት ጋር እንደሚስማሙ ለብዙዎቻችን እንቆቅልሽ ነው የሆነብን። ግን በዛሬው በቪዥን ኢትዮጵያ ውይይት ላይ በማያሻማ ቋንቋ ሁላችንም የተስማማንበት ይሄ አካሄድ ትክክል እንዳልሆነ፣ ቀደም ብለህ አንተ እንዳልከው ላለፉት አምስት ዓመታት ድምፃቸው ያልተሰሙ የሃይማኖት መሪዎች ህፃናቶች ሲታረዱ ምንም ያላሉ፣ 1500 በላይ በአንድ ቀን ወለጋ ውስጥ ሲታረዱ ድምፃቸው ያልተሰማ፣ አሁን መንግስት አሸማግሊ ብሎ ሲልካቸው ያውም በወራሪነት የአማራን ክልል ባጥለቀለቀበት ጊዜ ማለት ነው። እንደዚህ ያለ ሚና መጫወታቸው ትክክል እንዳልሆነ ያው በደንብ መልእክት ተላልፎላቸዋል። በየጊዜውም እየተነገራቸው ነው እና ቢያቆሙ ይሻላቸዋል። ይልቅ ትግሉን ተቀላቅለው ህዝቡን እንዲቀሰቅሱ ነው ወደ መጨረሻ ላይ መልእክት የተላለፈ። ወንድሜ ወንዴ
በጣም አመሰግናለሁ። የህዝባዊ ህልውናው ትግል አስተባባሪ ኮሚቴ መግለጫ አውጥቷል። በተለይም መግለጫው የሚያጠነጥነው ጎንደር ላይ የተካሄደውን በስርዓቱና በህዝባዊ ኮሚቴው የተደረጉ 5 ሰዓት የፈጁ ንግግሮችን ማዕከል ያደረገ መግለጫ አውጥቷል እና ይህንን መግለጫ በምን መልኩ አየህ? የተለያዩ ሰዎች የተለያየ ስሜት እያስተጋቡ እንደሆነ እያየን ነው። እስቲ አንተ ያየበትን በሁለት መንገድ፣ የሚጠቅም ፓርት ካለው የሚጠቅምን ፓርት፣ የሚጎዳ ክፍልም ካለው የሚጎዳውን ክፍል በሁለት ጎን በሁለት ገጽታ ለያይተህ ብታስቀምጥልን።
እሺ ወንድሜ ወንዴ በጣም አመሰግናለሁ። ይሄ በአማራ ህዝባዊ ኮሚቴ እና በመንግስት ተጠሪዎች መካከል የተደረገው ድርድር በዚህ 2 ቀን ጥሩ ጎንም አለው፣ መጥፎ ጎንም አለው። ጥሩ ጎኑ መንግስት የፈለገውን ማድረግ እንደማይችል ያወቀ ይመስለኛል። ለዚህም ነው ድርድር ላይ ለመቀመጥ የበቃው። የህዝብ ኃይል የቱን ያህል እንደሆነ በግልጽ ያመነ ይመስለኛል በዚህ በተወሰነ ደረጃ። ስለዚህ ከቀረቡት ጥያቄዎች ውስጥ ከህዝባዊ ኮሚቴ ማለት ነው የመለሳቸው መልሶች አሉ፣ መግለጫው ላይ እንደተነገረው ማለት ነው። የአርበኛ መሳፍንትን ከበባ ለማንሳት ተስማምቷል። ጎንደር ከተማን በቀለበት ውስጥ አስገብቷት ነበርና ይህንን እንዲያነሳ ተስማምቷል እና ሌሎች ደግሞ የአድማ ብተና ፖሊስ እና ሌሎች ከመንግስት ጋር የሚሰሩ በምንም አይነት መንገድ በዛ አካባቢ እንዳይታዩ፣ ማለትም ህዝቡ ከተማዋ ውስጥ እንዲቀሳቀስ፣ ከተማዋ በሰላም ጊዜ የምታደርገውን ነገር እንድታደርግ፣ ሰው ስራውን እንዲሰራ የመሳሰለ ነገር ማለት ነው እንግዲህ ስንዘረዝረው በዛ መልክ እንዲሆን ይሄ ስምምነት ተደርሷል። ዋናው ነገር ይሄ ወራሪ ኃይል አሁን የያዘው መንገድ እንደማያዋጣው እየገባ የመጣበት የወንድ በር የምንለውን ነገር የሚፈልግ የሚመስልበት ሁኔታ ብቅ እያለ ነው እና ይሄ ለትግሉ በተወሰነ ደረጃ ጥሩ ነገር ነው።
አመሰግናለሁ። ሰሜን ሸዋ ላይ የሚካሄደው ጦርነት በአስቸኳይ ይቁም፣ የአማራ የወልቃይት የራያ ጥያቄ በአስቸኳይ ይመለስ፣ የመሳሰሉት እና በመንግስትም እምነት የለንም የሚሉት 8 ወሳኝ ጥያቄዎች፣ ይሄ እኛ የምንመልሰው አይደለም፣ የፌዴራሉ መንግስት ራሱ መንግስት ነው የሚመልሰው በሚል ነው የመለሰው። ጥያቄ ለመሆኑ ንግግሩ የሚታመን ነው? ስርዓቱ የሚታመን ነው?
በፍጹም። እንግዲህ አንድ ጥያቄ ሊነሳ ቢችል በዚህ ድርድር ላይ ይሄ ነው። ይሄ ስርዓት የሚታመን አይደለም፣ ነፍሰ በላ ነው፣ በብዙ ሚሊዮኖችን ያፈናቀለ ነው፣ የሆነ ብሎ የዘር ማጽዳት እየፈጸመ ያለ ስርዓት ነው። የዘር ማጽዳት፣ የዘር ማጥፋት ሁለቱንም ማለቴ ነው። እንደዚሁም ደግሞ አሁን እያወራን እያለን አማራውን እያሳደደ በተለይ አዲስ አበባ ውስጥ እስር ቤት እያስገባ ነው። በተለያዩ ቦታዎች በቀን አንዲት ዳቦና ውሃ፣ አንድ ብርጭቆ ውሃ እየሰጠ ይመስለኛል። በረሃብ በበሽታ እየፈጀ ያለ ስርዓት። በጎን እንደዚህ ያለ ነገር ይቀርባል፣ ለድርድር ይቀርባል። በጎን ግን ትልቅ ጥፋት እየሰራ ያለ ነው እና የአማራውን ኃይል በተለይ ማዳከም አለብኝ ብሎ ስለሚያምን ሁሉም አማራው ፋኖ ነው ብለምን ነው ስራውን እየሰራ ያለበት ሁኔታ ነው ያለው እና እርግጥ እነዚህ የቀረቡ ጥያቄዎቹ ጥሩ ጥያቄዎች ግን ይሄ መንግስት ፈጽሞ እንዳውም አሁን ጊዜ ገዝቶ የበለጠ ተጠናክሮ በአዲስ የሚያሰለጥናቸው ምናልባት በኦሮሚያ ክልል ብዙ የሚያሰለጥናቸው ይኖራሉ በዚህ ሰዓት፣ እነዛን ጨምሮ የሚመጣ ይመስለኛል። ይሄ በደንብ ሊታሰብበት ይገባል። ይህን ስርዓት ማመን ማለት ጉም መዝገን ማለት፣ ይህን ስርዓት የምታምነው ቀብረህ ብቻ ነው እና በዚህ በኩል በዚህ ድርድር ላይ ብዙ ጥያቄዎች ሊነሱ ይችላሉ። ለጊዜው በጎንደር አካባቢ እፎይታ ፈጥሮ ሊሆን ይችላል። በጎንደርም ውስጥ አካባቢ ያሉ ፋኖችም ጊዜውን ሊጠቀሙበት ይበልጥ ተጠናክሮ ጊዜ ለመግዛትም ተጠቅሞበት ሊሆን ይችላል። ይሄንን ድርድር ብዙ ነገሮች ሊያስፈልጋቸው ይችላል፣ ለትግሉ ማለት ነው፣ ወደፊት ለመግፋት እና ሁለቱም ወገኖች ናቸው እንግዲህ የእፎይታ ጊዜ እንበለውና የሚጠቀሙበት ያን በስንቅም በትጥቅ እንጂ ይሄን ኃይል አማራውን ለመጨረስ ቆርጦ የተነሳ ኃይል፣ በደንብ የታጠቀ ኃይል፣ በውጭ መንግስታት የሚረዳ ኃይል፣ በተለይም ደግሞ ከወያኔ ጋር በቅርብ እየሰራ ያለ ኃይል በምንም ተአምር መታመን የለበት የሚል አመለካከት አለ።
የሚያገርን ሰርክ የምትገደለው አንድ ኢትዮጵያን ሰርክ የምትገደለው በዘር ተለይቼ የምትታረደው በገዛ